የዕለተ ሐሙስ ነሐሴ 6 2013 ዓ.ም ምረት የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል? ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አጠናቅረን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል በአፋር ክልል ጋሊኮማ መጠለያ ጣቢያ ላይ በደረሰ ጥቃት ህይወታቸውን ላጡ ሰዎች የክልሉ መንግስት የሶስት ቀን ብሔራዊ ሐዘን አውጇል።
እኔ ማንታ ሁለት ልጆች ነበረ። እኔ ሴት ልጆች የወለደ እኔም የሶስት ዓመት ህፃናት ነበረ። አንደኛው እና ሚስቴ ሙታለች። አንድ ህፃን ልጅ አሁን እዚህ ሆስፒታል ሶስት ዓመት ህፃን ልጅ ይዘዋል።
በጥቃቱ ቤተሰቦቻቸውን ያጡ አዛውንትን ድምፅን የሰማችሁት። በጥቃቱ ዙሪያ ያጠናቀርነው ዘገባ በምሽቱ ተካቷል።
እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክም።
በትላንትናው ምሽት እንግዳችን የነበሩትን በተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት አሰልጣኝ ዶክተር የኔ አሰግድን የሰማችሁት። ከጋቢና ጋር የነበራቸው ቆይታ ክፍል ሁለት በምሽቱ ይደመጣል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ደሳለኝ መኮንን አብሮኛለ። አሁን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረሞ ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ናይጄሪያ ከሁለት ወራት እገዳ በኋላ ከማህበራዊ ድረገጾች መካከል አንዱ የሆነውን ትዊተርን ልትከፍት መሆኑን የሀገሪቱ የመረጃ ሚኒስቴር በትላንትናው ዕለት አስታወቁ። ትዊተር በናይጄሪያ ተዘግቶ የቆየው የሀገሪቱ ፕሬዝዳንት የጻፉትን ትዊት ከሰረዘባቸው በኋላ እንደነበረ ይታወሳል። የናይጄሪያ የመረጃ ሚኒስቴር ላይ መሐመድ ለጋዜጠኞች በሰጡት ቃል መልካም የሆነ ነገር እየመጣ ነው ያሉ ሲሆን፣ ነገር ግን እገዳው መቼ እንደሚቆም አላስታወቁም። የትዊተር ተቋም ቃል አቀባይ የሆኑት ሳራ ሃርት ድርጅታቸው በቅርቡ ከናይጄሪያ መንግስት ጋር በእገዳው ዙሪያ መወያየቱን አስታውቀዋል። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተምስራቅ በኩል በሚገኘው የሀገሪቱ ክፍል ከ12 በላይ በሚሆኑ አውራጃዎች የተነሳው ከፍተኛ የሆነ የሰደድ እሳት በአቀጣጣዮች የተከሰተ ነው ሲሉ ከሰሱ። እስካሁን ድረስም እሳቱ የ65 ሰዎችን ህይወት እንደቀጠፈ የአልጄሪያ ቴሌቪዥን አስታውቋል። ማክሰኞና ትላንት ሮብ ዕለትም በቲዞ አዞ አካባቢ የተቀሰቀሰው እሳትን ለማጥፋት የእሳት አደጋ ባለሙያዎች፣ ወታደሮችና ህብረተሰቡ ጥረት ሲያደርጉ ውለዋል። የአልጄሪያ መገናኛ ብዙሃንም በ17 አውራጃዎች 79 ትላልቅ ቃጠሎች እንደተከሰቱ አስታውቋል። ሰኞ ዕለት እሳቱ ከጀመረ በኋላ ማክሰኞ በተለያዩ ቦታዎች መዛመቱን የሀገሪቱን የውስጥ ጉዳይ ሚኒስቴር ካሜል በልድጁዱ ቃጠሎ ሰሰራሽና በአቀጣጣዮች የተከሰተ ነው እንዲሉ አድርጓቸዋል። በተመሳሳይ የሀገሪቱ የደን ቢሮ ኃላፊ የሆኑት አሊ መሐመድ በቴሌቪዥን ቀርበው ማክሰኞ ዕለት የእሳት አደጋዎቹ በተመሳሳይ ሰዓት በተለያዩ ቦታዎች መከሰታቸውን የገለጹ ሲሆን ይህም ሁኔታዎቹ ሆን ተብለው የተፈጸሙ ናቸው የሚለውን ጥርጣሬ አበርትቶታል። የዩናይትድ ስቴትስ ሴኔት ትላንት ሮብ ዕለት በጠባብ ቁጥር የ3.5 ትሪሊየን የሴፍቲኔት በጀት እቅዱን አሳልፏል። እቅዱ የጤና፣ የቤተሰብ፣ የትምህርትና የአየር ንብረት መርሃ ግብሮችንም ያካትታል። እቅዱ በአብዛኛው የፕሬዝዳንት ጆ ባይደንን ሀሳቦች የሚያስቀድም ሲሆን ድጋፍ ያገኘው በዴሞክራ ቶች ነው። እቅዱ 50-49 በሆነ ምርጫ በጠባቡ ሊያልፍም ችሏል። የሴኔቱ የአብላጫዎች መሪ ቻክ ሹመር ይሄ የበጀት መፍትሄ በአሜሪካ ታሪክ ውስጥ በአሜሪካውያን ስራ ላይ፣ ቤተሰቦች ላይ እና በአካባቢ ጥበቃ ላይ የፈሰሰ ታሪካዊ የሆነ መዋለ ንዋይ ነው ሲሉ ጠርተውታል። በተጨማሪም ሹመር በትዊተር ገጻቸው ላይ ለአንድ ተራ የአሜሪካ ዜጋ ምጣኔ ሀብታችን የሚሰራበት ሁኔታ ነው፣ ትውልዱን የሚያሸጋግርና እኛንም መስመር የሚያስይዘን ነው ሲሉ ጽፈዋል። በአንጻሩ የሴኔት ሪፐብሊካኖች መሪ ሚች ማኮኔል ማክሰኞ ዕለት ከምርጫው በፊት ሴኔቱ ፊት ባደረጉት ንግግር በሴኔቱ ውስጥ አነስተኛ ቁጥር ያላቸው ሪፐብሊካን አብላጫዎቹን ዴሞክራቶች ለማስቆም ድምፅ አንሷቸዋል ያሉ ሲሆን፣ ነገር ግን የወጣውን ሕግ አፍ የሚያስከፍትና አስደንጋጭ ሲሉ ጠርተውታል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
Yeah. ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የሬዲዮ መገናኛ ሞገዶች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ህይወታቸውን አጡ ላላቸው ከ200 በላይ ንጹሃን ዜጎች የሶስት ቀናት የሀዘን ጊዜ አውጇል። የአሜሪካ ድምጽ ያነጋገራቸው አንድ ልጃቸውና የትዳር አጋራቸው በጥቃቱ የተገደሉባቸው አባትም ጥቃቱን አረመናዊ ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተሰነዘረው ወታደራዊ ጥቃት ጉዳት የደረሰባቸው ከ40 እስከ 46 የሚደርሱ ሰዎች በዱብቲ ሪፈራል ሆስፒታል ሕክምና እያገኙ መሆናቸውን ከሆስፒታሉ የተገኘው መረጃ ያመለክታል። መስፍን አራጌ ዝርዝር አለው።
የክልሉ ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብበዋል። ህወሓት ድንገት በከፈተው የከባድ መሳሪያ ጥቃት 107 ህጻናት፣ 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት፣ በርካቶች የተጎዱበት፣ በመጋዘን ውስጥ የነበረ አስቸኳይ የእርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈ ጉባኤዋ የተፈጸመውን ኢሰብአዊ ድርጊት ኢትዮጵያውያን እንዲያወግዙና እንዲቃወሙ ጥሪ አስተላልፈዋል። ከዛሬ ጀምሮ ለሶስት ቀናት በሚዘልቀው የሀዘን ቀን የክልሉ መንግስት ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወስኗል። የዱብቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል።
ሐሙስ ማታ መምጣት ጀመሩ በአምቡላንስ በተለያዩ መኪኖች። መንገድም ስለምርቅ 200 ምናምን ኪሎ ሜትር ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡና አብዛኛው ደግሞ የደረሱ ህጻናትና ሴቶች ናቸው። በእርግጥ ወንዶች አሉ፣ እድሜ የገፉም አሉ። አንድ በአካል ናቸው እኛ እኔ ራስ ያየኋቸው አይናቸው ተጎዱ 70 ምናምን ዓመት አዛውንት ነበሩ እና እኛ ጋር ከ40 እስከ 46 የሚሆኑ ነው የመጡት።
ጉዳት የደረሰ
ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲወጡ መደረጋቸውንም ገልጸዋል።
12ቱ እዛው ያው ክትትል እያደረግን ነው ያረፉና
ህይወታቸው አለፈ
አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንት ወደ ስቲል ህክምና ላይ ያሉ አሉ። ሁለት ኦፕራሲዮን የተደረገም ህጻንም አለ እስከማስታውሰው ድረስ። ከዛ ተጨማሪ ይመጣል ብለን ስንጠብቅ አብዛኛው ዘው ላይ እንደሞቱ እና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረ። ሁለት ሪፈር ተልቋል ወደ አዲስ አበባ። ከባድ ጉዳት ያለባቸው እዚህ ሰዓት በህይወት ይኖሩ አይኖሩም የምናውቀው ነገር የለም።
ከለዋ ከተማ ውስጥ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት የህወሓት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኙ ጋሊኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ።
እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለፈው የገባል ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱ የሚባል አለ ይሄ ጋሊኮማ ከበሌ ይባላል። እዛ ከበሌ ማዕከል ነው የተጠለለው እኛ ከዛ ከከተማ ማዕከል መጥቶ ማለት
ተጠለላችሁ እዚያ?
ከጥቃት ሸሽቶ መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ህይወት እንደነጠቀ፣ የሌላ ልጃቸውን አካል ደግሞ እንደጎዳ ልጃቸውን ከሚያስታምሙበት ዱብቲ ሪፈራል ሆስፒታል ሆኖ ለአሜሪካ ድምጽ ሬዲዮ አስታውቀዋል።
እኔ በጣም ተኝቶ ነበር ሌሊት 9 ሰዓት እና እዛ ከኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከልዋን እና እዛ ከያለው ወደዚህ የመጣ ሰው ምናምን እዛ ብዙ ነበረ። ሌሊት ተኝቷል። ሴት አለ፣ ህፃን አለ፣ ሽማግሌ አለ፣ እኛም አለ ወንዱ። ከዛ ተኝቷል ጊዜ ሌሊት 9 ሰዓት ከባድ መሳሪያ ይተኩሳል። ይሄ እኛ አይተን የማናክስ ድምፅ ምናምን እንደ ትልቅ ነው የሚጮኸው።
ማን ነው የሚተኩሰው?
ይሄ በትግራይ በኩል የመጣ ጁንታ የተኮሰ 9 ሰዓት መጣ ተኮሰ። እንቅልፍ ተኝቶ ነበረ እኛ። ከዛ ከባድ መሳሪያ ተኮከሰ። በቃ እንዳለ ህዝብ የሚገባበት ጠፋ። እሳት ነው ውሃ ነው በቃ ምን ይላል። የገባ ጫካ በቃ እዛ ማዕከል የነበረ ጥላ ስር ይሄ ምንድን ነው የሚባለ ሸራ ውስጥ ተኝቶ ነበረ እኛ። ዝናብ ምናምን ይጥላል እዛ
ሸራ ውስጥ ነበራችሁ?
ሸራ ውስጥ ተጠልሎ ነበረ እኛ። ባዛ እኔ ማንታ ሁለት ልጆች ነበር እኔ ሴት ልጆች ወለደ እኔ ምስ የሶስት አመት ህፃናት ነበር አንደኛው እና ሚስቴ ሙታለች አንድ ህፃን ልጅ አሁን እዚህ ሆስፒታል ሶስት አመት ህፃን ልጅ ይዤ ወደ ነው
ከህዋት በኩል መሆኑን በምን አረጋገጣችሁ የተተኮሰው
እኛ አሁን ይሄ አፋር ዳጓል መረጃ ምናምን የሚለውጡ ማለት ነው አሁን እነሱ የተኮሱበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለም ይድል ነው ያለው እዚህ የተሰበሰበ ማለት ነው ጋሊኮ ማለት ያለ መንግስት ኃይል የለም ከዛ ይመጣል ጊዜ ሌሊት ላይ ከባባር መሳሪያ በቃ እንዳለ ፈጅ በቃ እዛ ተኮሰ ከባባር መሳሪያ ሌሊት መጣ በቃ በእንቅልፍ የተኛበት ከከልዋን ከተማ በኩል ይመጣል እዛ ከልዋን ከተማ የተቆጣጠረው እሱ ቆይቷል አሁን ከዛ ከከልዋን ከተማ በኩል የኛ እየተፈናቀለ ማለት ነው እዛ ከልዋን እነሱ ሲገባ ነው ያመለጠኛ አሁን እዚህ ላይ ባለ ይሄ ሰራ ውስጥ ተጣልሏል እኛ ሌሊት ተኝቷል ሁላ እዛ ምግብ ምናምን የሚሰጥበት ቦታ ነበር ከዛ ተሰብስበዋል በቃ ሌሊት ይመጣል ከባባር መሳሪያ ተኩሳል ህዝብ እንዳለ ተደናበረ በቃ ሽማግሌ ምናምን ይሞቷል በቃ ሚስትና ህፃን ልጅ ሞቷል
ዳጉ በአፋር አካባቢ በስፋት የሚታወቀና ዘመናትን የተሻገረ የዳበረ የመረጃ ልውውጥ ባህል ነው። ከመታት ቆይታ በኋላ ልጅ የማግኘት ልማቸው እን እንደሆነላቸው የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የትዳር አጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ።
አምስት አመት ሙሉ ሚስቴ ጋር ተጋብቶ አልወለደም ነበር። ሁለት ሶስት አመት በፊት ነው የወለደው። ሁለት አመት ሳይወልድ ቆይቶ ማንጣ ነበር የወለደው። ሞጭ አሁን በቃ ሚስቴ ሚጣ ልጅ ሞቷል። አሁን ሚጣ ልጅ ብቻ ነው ቀራ። ያው ልወላጅ ቀራ። አሁን በቃ ህዝብ ጫረተ እዚህ አካባቢ አሁን እንደው ይሄንን አባ ይሄ ወደዛ ይሄ አርሚ ማንካል ነው በቃ እንደው መጥፋት ነው ይሄ ለሀገር ካንሰር ነው በቃ መጥፋት ነው አላህ ይቅር አይበላችሁ።
በንጹሃን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኔያዊ ተግባር ብለውታል።
ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪ የለም ራሱ ይሄ ከአረመኒ ነው ይሄ ባህሪ ያለ እንጂ ሰው ሰው እንደዚህ አይጨርስም። እንደው ጨርሷል እኛ ህዝብ ጨርሷል በቃ አፋር ሙቷል። ወደ 300 ይጠጋል 200 ምናምን ይሆናል ህዝብ የሞተ በቃ ይታል ሽማግሌ ሴት ምናምን ሁሉ አብሮ የሞተ
ከያሎ ከሎና ገታ አካባቢዎች የተፈናቀሉ 30,000 ሰዎች ሰፍረውበታል በተባለው የጋሊኮማ መጠለያ ጣቢያ ላይ ከህዋት ተተኮሰ በተባለ ከባድ መሳሪያ ከ200 ሰዎች በላይ በመሞታቸውና ወደ 50 የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ህጻናት ቢሮ ኃላፊ አይሻ ይሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር። የህዋት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊኮማ ላይ ምግብ የተከማቸባቸውን ማጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የህክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገጹ አስነብበዋል። ኮሚሽኑ ግጭት ባገረሸባቸው የአማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሃን ሰዎች ቁጥር እየጨመረ መምጣቱ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፈዋል ላላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፍ የሰብአዊ መብቶች ድንጋጌዎችና በጦርነት ህግና መርሆች የተጣለባቸውን ግዴታ እንዲያከብሩ አሳስቧል። ንጹሃን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስቧል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለው ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ወጫሌ፣ ሐይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን የደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማ የሚገባው ተፈናቃይ ቁጥር በመጨመሩና በወቅታዊ የጸጥታ ጉዳይ ምክንያት ከትናንት ጀምሮ ሰዓት እላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ 2 ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍንን ለዘገባው እናመሰግናለን። በትላንትናው ምሽት ዝግጅታችን በተለያዩ ዓለም አቀፍ ተቋማት የአመራር ክህሎት ሲያሰለጥኑ ከቆዩት ዶክተር የኔ አሰግድ ጋር ቆይታ ጀምረን ነበር። ዶክተር የኔ ከዚህ ቀደም 3 መጽሐፍትንና ሌሎች ጥናታዊ ጽሑፎችን ያቀረቡ ሲሆን በቴዴክስ ጆሃንስበርግ ንግግር አድርገዋል። በቅርቡ ደግሞ 4ኛ መጽሐፋቸው የሆነውን ሊዲንግ ዊዝ ሃርት ወይም ከልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ የተለያዩ የአፍሪካ ሀገራት መሪዎችን ልምድ ያካተተ ሲሆን በግላቸው ያዩትን የህይወት ክህሎትና የአመራር ልቀትም አካቷል። ዶክተር የኔ አሰግድ ከኤደን ገረመው ጋር የነበራቸው ውይይት ይቀጥላል።
እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን ፊያናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ አመራር ችሎታቸው አይደለም። ግን ሌላ አሁን በዓለም የታወቀ ዩሱንዱር ያው እንደምታውቀው ነው የሴኔጋል የታወቀ በዓለም የታወቀ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን ምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሱ ጽፈውታልና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው ማዳም ጆዜፊን ወድራጎ ነው የሚባሉ። እሳቸውን ሳገኛቸው ብዙ አመት ነው የማውቃቸው። ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር። ፕሬዚደንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሀ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስትሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉት። ያው ተገደሉ እና እኚህ ማዳም ጆዜፊን ወድሪያጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ 3-4 አመት ይሆናል እና ተገናኝተን በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሪያጎ። ስንገናኝ አገር ምሽም ይሄን ያሉኝ ዞሮ ዞሮ ይኸው ከ30 አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷልና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል?
አያቴ አልማዝ ኃይለማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እኔ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ 8-9 አመት እስኪሆነ ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም። እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግ ነው። ያ የመጣው ከየት ነው? ከአያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የዕለት ተዕለት የህይወት ምርጫ ነው። የዕለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው፣ አንድ ቤተሰብ ውስጥ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናውቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው? ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩሬ የምሰራው ስንቶቻችንን እንደዛ አርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን።
ዶክተር የንያስ ሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ ስላለ
ዶክተር የሚያሰግድ ለነበራቸው ቆይታ እናመሰግናለን። ከመጽሐፉ ጠቃሚ ልምዶችን እንደምታገኙ ተስፋ እናደርጋለን። ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። የፋሽን ኢንዱስትሪውና በዛ ውስጥ የሚሰሩ ሞዴሎች በዓለም ያለውን እውነታ ያንጸባርቁ ይገባል በሚል መርህ የተቋቋመው ዊስፒክ የተሰኘ የሞዴሊንግ ድርጅት መስራች ብሪያና ማሪያ በድርጅቱ አማካኝነት የተለያየ ስብዕና ያላቸው የተለያዩ የህብረተሰብ ክፍሎችን የሚያንጸባርቁ ሰዎችን ታበረታታለች። በዚህ ዙሪያ ካሪና ባፍራጂን የላከችልንን ዘገባ በዚህ መልኩ አቀናብረዋለሁ። ባለፉት ጥቂት አስርት ዓመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓ.ም የራሷን ድርጅት የከፈተችው።
When I started WeSpeak,
ዊስፒክ የተሰኘውን ድርጅት ስከፍት የእድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍ ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ። እኔ ግን ዝም ብዬ ስራዬን ቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን እራሳችንን የምናከብርበት ነው።
ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች። በድርጅቱ ዳውን ሲንድረም የተሰኘ የአእምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ፣ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ችለዋል። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አዎንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች።
having more diverse models.
በቁመት በመጠን በአይነት በጾታ በዘር ሁሉን ያካተተ ልዩነት ደስ ይላል። ይህ ከዚህ በፊት ሆኖ በማያውቁ ሁኔታ እያደገ ነው።
ሳውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስተዋወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው። በ2006 ዓመተ ምህረት ዋሽንግተን ዲሲ የሚገኘውን የሞዴሊንግ ኤጀንሲ እንድትቀላቀልና ሞያዋን እንድታጎለብት የረዳት የኢንስታግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች። በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ። ከነዚህ አንዷ በምዕራብ ዓለም ዕውቅናን ያተረፈችው ራሽያዊ ሞዴል ቪላድ ሮስላያኮቫ ናት።
አዲስ የሆነ ልዩነት እየተፈጠረ ነው። እኔ እንደራሴ ሆኜ ነው የተፈጠርኩት። አሁን ደግሞ ሰዎች ስለራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል። ስለዚህ እኔን በመሆኔ ጥፋተኛ ነኝ ማለት ነው። በርግጥ ሁሉን ያማከለ ነገር እንዲሆን ፈልጋለሁ። ግን ይሄ በጣም የተወሳሰበና ውስጡ ብዙ ነገሮችን የያዘ ነው።
አንዳንዶች ለዚህ እንደምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሴክሬት የተሰኘው ታዋቂ ድርጅት Angels በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው።
I don't think that they should have canceled the
የበለጠ አካታች እንዲሆን ሌላ ማንነትም ማወቅ ይፈልጋሉ። ያ በጣም ደስ የሚል ነገር ነው።
ግዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ተብረት ጀምሮ በኢትዮሳት በሳተላይት NSS 1257 ዲግሪ ኢስት ላይ በትራንስፖንደር EAH 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በFEC 56ኛ በሲምቦል ሬት 45.0 MSYMS በdownlink polarization horizontal modulation DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ተምረት ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ደሳለኝ መኮንን፣ እንዲሁም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ደሳለኝ ከሚጋብዘን የብስራት ሱራፌል ትሆኖይ ዜማ ጋር እተዋችኋለሁ። የነገ ሰው ይበለን። መልካም ምሽት።